ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። ዛሬ ቅዳሜ ሰኔ 10 ቀን 2009 ዓ.ም ነው። ሰሎሞን ክፍሌ በማስተናገድ አብሬያችሁ አመሻለሁ። ብርሃን ኃይሉ ፕሮግራሙን ትመራለች። ዛሬ የጥያቄ መልስ ፕሮግራም አለ። ሦስተኛውና የመጨረሻዋ ክፍል ይሆናል የሚቀርበው። በመሬት ስሪት ላይ ያተኩራል። ከዚያም በደሳሌ መኮንን እየተዘጋጀ የሚቀርበው የሙዚቃ ቃና ቀሪውን ጊዜ ተረክቦ እስከ ማጠቃለያ ዜናው እያዝናና ያማሸናል። መልካም ምሽት እመኛለሁ። በቅድሚያ የዕለቱን ዜናዎች እናሰማለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ባለፈው ረቡዕ ምዕራባዊ ለንደን ከአንድ ሰማይ ጠቀስ የመኖሪያ ሕንፃ ላይ በተነሳ የቃጠሎ አደጋ ማለፋቸውን ከአሁን ቀደም የተረጋገጠውን 30 ሰዎች ጨምሮ በአጠቃላይ 50 ሰዎች ሳይገደሉ እንዳልቀሩ የለንደን ፖሊስ አስታወቀ። ቃጠሎው በደረሰበት ምሽት ግሪንፌል ታወር በተባለው በዚህ የመኖሪያ አፓርትመንቶች ሕንፃ ላይ ከነበሩ ሰዎች ተፈልገው ሊገኙ ያልቻሉትን ጨምሮ በእጅጉ አሳዛኝ ነው፣ ነገር ግን አሁን ያለን ምርጫ 58 ሰዎች ማለፋቸውን መቀበል ነው ሲሉ የከተማይቱ ፖሊስ አዛዥ ስቱዋርት ከንዲ ለጋዜጠኞች በሰጡት መግለጫ አመልክተዋል። የሟቾቹን ቁጥር 30 መድረስ ፖሊስ ቀደም ሲል አስታውቆ እንደነበር ያስታወሱት ሚስተር ከንዲ የአሁኑም አሃዝ 30ውን የሚጨምር መሆኑን አስረድተዋል። ከቤተሰብና ከአካባቢው ነዋሪዎች የሚገኙ መረጃዎች ተጠቃለው ሲመጡ የሰለባዎች አሃዝ ከዚህም ሊልቅ የሚችል መሆኑን የፖሊስ አዛዡ ጠቁመዋል። ከሟቾቹና እስካሁን የደረሱበት ካልታወቁት መካከል ትውልደ ኢትዮጵያውያን የሚገኙበት መሆኑን ዛሬ ይፋ ተደርጓል። ለተጨማሪ ዘገባ እስክንድር ፍሬው መስመር ላይ አለ።
አሉላ እንደምናመሸህ። አንተ እንዳልከውም በለንደኑ የእሳት አደጋ ከሞቱት እና የደረሱበት ካልታወቀው እንደ ሞቱም ከሚታሰበው ሰዎች መካከል ትውልደ ኢትዮጵያውያን እንዳሉበት ዛሬ የውጭ ጉዳይ ሚኒስቴር ይፋ አድርጓል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ማምሻውን በስልክ እንደገለጹልኝ ከነኚህ የደረሱበት ካልታወቀው ሰዎች መካከል 8ቱ ትውልደ ኢትዮጵያውያን መሆናቸውን መረጋገጡን ተናግረዋል። እርሳቸው እንዳሉት በለንደን የሚገኘው የኢትዮጵያ ኤምባሲ ከውጭ ጉዳይ ሚኒስቴር ጋር በመተባበር ለጉዳዩ የሚመጥን ኮሚቴ በማቋቋም በዚያ ሕንጻ ቃጠሎ በደረሰበት ሕንጻ ማለት ነው ትውልደ ኢትዮጵያውያን እንዳሉ የደረሰውን መረጃ መነሻ አድርጎ ሲያጣራ ቆይቷል። አሁን ባለው መረጃም 8ቱ እስካሁን የደረሱበት ካልታወቀው መካከል ማለት ነው ትውልደ ኢትዮጵያውያን መሆናቸውን ማረጋገጥ ችሏል። ከዚህ በተጨማሪ አቶ መለስ አለም እንዳሉት የውጭ ጉዳይ ሚኒስቴሩ ቃል አቀባይ ማለት ነው አሉላ፣ በዚሁ አደጋ ምክንያት በእሳት ቃጠሎ አደጋ የተፈናቀሉ ትውልደ ኢትዮጵያውያንን ለመደገፍም ኤምባሲው እንቅስቃሴ እያደረገ ነው። እንግዲህ ተጨማሪ መረጃ ደግሞ ሁኔታዎች እንደተጠናቀሩ ይፋ እንደሚያደርግ የውጭ ጉዳይ ሚኒስቴር ገልጸውልኛል አሉላ።
አመሰግናለሁ እስክንድር። የእሳት አደጋው ባደረሰው ጉዳት መጠን ሲመዘን ከሁለተኛው ዓለም ጦርነት ወዲህ በግዙፍነቱ የመጀመሪያው መሆኑም ተዘግቧል። አዲሱ የሟቾች አሃዝ ይፋ የተደረገው የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ በለንደኑ የዳውኒንግ ጎዳና በሚገኘው ጽህፈት ቤታቸው ከአደጋው የተረፉ ወገኖችን ተቀብለው ባነጋገሩበት ወቅት ነው። በሰሜናዊ አፍጋኒስታኗ የአባልክ ክፍለ ግዛት በዛሬው ዕለት የአገሪቱ ጦር ሰራዊት አባል በሆነ አንድ ግለሰብ በተከፈተባቸው ተኩስ አንድ የአፍጋን ወታደር ሲገደል ሌሎች 3 የዩናይት ስቴትስ ወታደሮችና አንድ ሌላ የአፍጋን ወታደር ደግሞ መቁሰላቸውን ወታደራዊ ባለስልጣናት አስታወቁ። የአፍጋን መከላከያ ሚኒስትር ቃል አቀባይ ሙሐመድ ራሽማኒሽ ሲናገሩ በጊዜው የጦር ካምፑን በመጎብኘት ላይ የነበሩ 3 የዩናይት ስቴትስ ወታደሮች በጥቃቱ የመቁሰል አደጋ የደረሰባቸው ከመሆኑ ባሻገር አንድም የውጭ ሀገር ጦር ሰራዊት አባል መገደሉን የሚያመለክት መረጃ እስካሁን የለም ብለዋል። የተባሉት ወታደሮች በድንገቱ ተገለዋል የሚል መረጃ ግን ቀደም ሲል ከአፍጋን ጦር እዝ የተሰማ መሆኑን በአፍጋኒስታን በሚገኘው የዩናይት ስቴትስ ጦር እዝ ወታደሮቹ አልተገደሉም ሲል መስተባበሉም ይታወቃል። ቃል አቀባይ ራማኒሽ በተለይ ከአሜሪካ ድምፅ ጋር ባደረጉ ቃለ ምልልስ ጥቃቱን ያደረሰው የአፍጋን ወታደርም በመልሶ ጥቃቱ መገደሉን ተናግረዋል። አደጋው የደረሰው በማዛሪ ሸሪፍ የሚገኘው የአፍጋን ጦር ሰራዊት የ209ኛ ኮር ዋና የጦር ማዘዣ በሻሂን ካምፕ ነው። ወታደራዊ ሄሊኮፕተሮች በአካባቢው ሰማይ ሲያንዣብቡ ማየታቸውን የዓይን እማኞች ጨምረው ገልጠዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወሲባዊ ጥቃት በማድረስ ተወንጅለው ጉዳያቸው በመታየት ላይ የነበረው ዝነኛው አሜሪካዊ የመድረክ ሰው ቢል ኮዝቢ ጉዳያቸውን ይሰማ የነበረው ከህዝብ የተውጣጣ ፍርድ ሰጪ ወይም አውጫጭኝ ከአንዳች አጠቃላይ ስምምነት ላይ ባለመድረሱ ፍርዱ ያለመያዙ ተነገረ። የፔንሲልቬኒያ ክፍለ ግዛት አውጫጭኝ 50 ሰዓታት ከፈጀ የችሎት ውሎም በኋላ በጉዳዩ ላይ እኩል ከመከፈል ያለፈ ስምምነት ላይ አልደረሰም። ከሳሽ ጠበቆች በበኩላቸው ጉዳዩ ድጋሚ እንዲታይላቸው የሚጥሩ መሆኑን ተናግረዋል። የቀድሞ ፕሬዚዳንት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የደረሱበትን ታሪካዊ የተባለ በኩባ ላይ ያተኮረ ፖሊሲ የአንድ ወገን ሲሉ እንደሚሰርዙት ፕሬዚዳንት ትራምፕ ተናገሩ። አድማጮች፣ ለሰዓቱ ዜና የተያዘ ክፍለ ጊዜ በዚሁ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የጥያቄው መልስ። የጥያቄው መልስ ዝግጅታችን ፍትሐዊ የሆነ የመሬት ስሪት ላይ ያተኩራል። የኢትዮጵያ ሕገ መንግሥት አንቀጽ 40 ንዑስ አንቀጽ 4 እና 5 የገበሬውንና የአርብቶ አደሩን ያለመፈናቀል መብት ይደነግጋል። የአድማጮችን ጥያቄ የሚመልሱልን ዶክተር መኮንን ፍሬው አያኖ በሃርቫርድ ዩኒቨርሲቲ ኦፍ አፍሪካ ጥናት ማዕከል ባልደረባ ናቸው። ሕገ ልማትና የመሬት ይዞታ የሚል የትምህርት ክፍለ ጊዜም ያስተምራሉ። በዓለም ባንክ የመሬት ይዞታ ላይ በርካታ ጥናቶችን አቅርበዋል። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ናት።
ዶክተር መኮንን፣ አንድ ሌላ በድምጽ የመጣልን ጥያቄ ላሰማዎትና በዚሁ በመሬት ፖሊሲ የተነሳ ደግሞ ስለሚከሰቱ መፈናቀሎች ጥያቄ መጥቶልናል። እሱን አስከትላለሁ። መጀመሪያ ግን ይሄውና በስልክ ሌላ የመጣልን ጥያቄ
ኢትዮጵያ ውስጥ ያለው የመሬት ከህዝብ ማሸም ብዛት በላይ ያለው ስርዓት ለገበሬውም ሆነ ለከተማ ህብረተሰቡ መሬትን እንደ ራሱ እንደ መንግስት እንደ ህዋት ሀብት አድርጎ ስለሚወስደው ህብረተሰቡ ያለውን መሬት መንከባከብም አልቻለም። ሌላው ደግሞ መሬት ሚያንስ ሰው ለምሳሌ ኢትዮጵያ ለሱዳን ወደ 40 ኪሎ ሜትርና ወደ 30 ኪሎ ሜትር ወደ ውስጥ እየገባች ለመሬት በቆላው መሬት በሱዳን ድንበር በኩል ከጎንደርም ከጎጃም ከወለጋም በኩል በዛ በኩል በአሶሳ በኩል በዚህ በቬኒሻንጉል በኩል በጋምቤላ በኩል ሰጥቷል እየተባለ የሱዳን መንግስትም ተቀብያለሁ እያለ ነው። ከግማሽ ሚሊዮን ሄክታር በላይ ነው የሚባለው። በአንጻሩ ግን ለኤርትራ የተሰጠውን ለምሳሌ ይሰጥ ማለት ያለም የኤርትራ መሬት ነው ብዬ ማለት መናገር አይደለም። ግን ኤርትራ ከተባበሩት መንግስታት ማለት በህዋትና በሻቢያ ወይ ደግሞ በኤርትራ በኩል በተደረገው ክርክር ላይ ተሸንፎ የባድሜን መሬት መስጠት ሲገባው እስካሁን ድረስ ግን 15 ዓመት በላይ የኔ ነው ብሎ እየተሟገተ ነው። እንዲያውም ለዚህም ነው አንድ የሁለቱ ችግር የሆነው የድንበር ችግሩ ምክንያት። ሌላ ቦታ ሳይፈልግ እንዲያውም እየቆረሰ ይሰጣል መሬቱን ህብረተሰቡ እንዳይንከባከበው ያደርጋል። በአንጻሩ ደግሞ የኔ ነው የሚለው የትግራይን መሬት ከወሎም ከጎንደርም ከአፋርም መሬት ወስዶ ከበዛ አካባቢ ያለውን ችግር ለማስወገድ ይሞክራል። አዲስ አበባና ዙሪያው ያሉት የኦሮሚያ አካባቢ ገበሬውን ለሙን መሬት እየነጠቀ ለህንጻ ፎቅ ምን ይሆናል። ኢትዮጵያ ውስጥ ደረቅ መሬት ማአት አለ። አሁን ወደ ቆላዋ ወደ ድሬድዋ ወደዛ ሙድላም አካባቢ ብዙ ከተማ መሆን የሚችሉ ቦታዎች አሉ።
እንግዲህ ዶክተር መኮንን ፍሬው ብዙዎቹን ነካ ነካ አድርገናል፣ እርሳቸው ካነሷቸው ነጥቦች አንዳንዶቹን። ነገር ግን አሁን ራሱ ከአካባቢ ደህንነት ጥያቄያቸው አንድ የሚጠቅሰው ምንድን ነው? የመሬት ደህንነትን መንከባከብ የኔ ብሎ ሊንከባከበው አይችልም ገበሬው የሚል ነው። ሌላው ደግሞ ለም የሆኑ መሬቶችን ቆርሶ ለሌላ መንግስት መስጠት ነው። ባድመን በተመለከተ እሱ በሁለቱ መንግስታት መካከል ያለው የፖለቲካ ጉዳይ ነው። ለም የእርሻ መሬቶች ለሌላ መንግስት ስለመስጠት እዚህ ላይ አስተያየቶን ቢሰጡ፣ እንዲሁም ደግሞ የመሬት ደህንነትን መንከባከብ።
ማንኛውም ሰው ሚዲያ ላይ ከሰማሁት እንዲሁ ከሚጻፉ አንዳንድ ነገሮች ላይ እንዲሁም ከማውቃቸው ሰዎች ላይ ከሰማሁት ውጪ በተጨባጭ የማውቀው የለም ለኢትዮጵያ መሬት ለሱዳን ስለመሰጠቱ መንግስትም ሰጥቻለሁ ብለው የተገለጠ ነገር ነገር ያለ አይመስለኝም። ካለም አላውቅም እዛ ላይ ተደረገ እንግዲህ መጠናት ያለበት ይመስለኛል። ህጋዊ መሰረቱ በመዝናኛ እንዴት እንደሆነ በጣም ሰፊና የተለየ እንትን የሚጠይቅ ነው። እዛ ላይ ምንም ብዙ የማውቀው ነገር የለም።
ሌላ ጥያቄ ላክል። እኔ ሰሞኑን በማስታወቂያችን ስንገልጽ እንደነበረው እንግዲህ ቀንሶ እንደሆነ አላውቅም፣ አሁን ኢትዮጵያ ወደ ኢንዱስትሪ እየገሰገሰች ነው የሚል ዜና አለ። ብዙ ጊዜ የሚነገረው ህዝቧ ከ80% በላይ የሚሆነው በግብርና የሚተዳደር ነው። እርሶም ደግሞ እንደጠቀሱት 2 ሄክታር ነው ለአንድ አነስተኛ ገበሬ የሚሰጠው። በሌላ በኩል ደግሞ ምስራቁ የኢትዮጵያ ክፍል በድርቅ እየተጠቃ ነው። ስለ ምግብ ዋስትና ምን ይሉናል? ከግብርና ጋር በተያያዘ መሬት ይዞታ ጋር በተያያዘ
እነዚህን አያይዤ ከቅድሙ ጋር ከአካባቢ ጥበቃ ካለው ጋር ምናልባት ያንን መጨረሻ እንመለስበታለን። ያው
እሺ፣
የሚነሳው ብዙ ጊዜ ምንድን ነው መሬት የአካባቢ ጥበቃ ገበሬው ለመሬቱ እንክብካቤ የማያደርገው አስተማማኝ የሆነ የንብረት መብት ስለሌለው ነው ነው። ከዛ የሚቀጥሉና አስተማማኝ የሆነ ንብረት መብት እንዲኖረው መሬት የግል ይሁን ነው። ይሄ ብዙም ነገሮችን ያገናዘበና ብዙም ትርጉም የሚሰጥ አርጊመንት አይመስለኝም። ምክንያቱም በግልም ሆነ በመንግስት፣ በህዝብም ሆነ በማንኛውም ስርዓት የመሬት አስተዳደር ስርዓት ህጋዊነትንና አሳታፊ ካልሆነ እነዚህ ችግሮች ይቀጥላሉ። መሬት የግልም ቢሆን መሬት የግል ስለሆነ ገበሬው ኦሎፈሰደን አስተማማኝ የንብረት መብት ይኖረዋል ማለት አይደለም። ምክንያቱም የግል መሬትም ቢሆን እንዲህ ስራ ላይ ውሰጂ፣ አሁን የአንድ ሰው የመንግስት ስራ ቢቀጠል አስተማማኝ የመንግስት ሰራተኞች አስተዳደር ህግ ካለ በስራው ይተማመናል፣ በሚሰራው ስራ ይተማመናል። የሚቀጥለውን ደሞዙ እንደሚያገኝ፣ በአመቱ እንደሚቀጥል፣ የእድሜ ሙሉ እንደሚሰራ ይተማመንበታል። የግል ስራ ነጋዴም ቢሆን መንግስት ቀረጥ የሚቀርጡ ሰዎች ወይም የቢዝነስ ላይሰንስ የሚሰጡ ሰዎች በየጊዜው እየመጡ የሚያዋክቡት ከሆነ፣ ሙስና የሚጠይቁት ከሆነ፣ የተለያዩ አላግባብ የሆኑ ህጎችን እያወጡ ህይወቱን ምስቅልቅል ሊያወጡ ይችላሉ። ስለዚህ ምንድን ነው ለማለት የፈለግኩት የግል መሆኑ የመንግስት መሆኑ አይደለም ችግሩ። ገበሬው መሬቱን የማይንከባከበው መሬት የግል ነው ስላልተባለ አይደለም። እንደውም ጊዜ ካለን እንመለስበታለን። የግል ሆኖ ቢሆን ኖሮ ይህኔ የባሰ ችግር ውስጥ ይገባ ነበር የሀገሪቱ የመሬት ስርዓት። ያንን እንደዛ አለፍና በአንድ በኩል ሰፊ ድርቅ አለ ሀገር ውስጥ፣ በሌላ በኩል ደግሞ ኢትዮጵያ የአፍሪካ እንደ ሱፐር ስታር ነው የምትባለው፣ እንደውም በአፍሪካ ውስጥ ሀገሮች ማደግ እንደሚችሉ እያስመሰከረች ነው ይባላል። ይሄኛው የአፍሪካ ራይዚንግ ናራቲቭ ነው የሚባለው በአፍሪካ ጥናት አካባቢ ሰዎች በሚያጠኑ ሰዎች። እና ምን ማለት ነው? አብዛኛው ባይሆን የተወሰነ ፓርቱ የህዝብ ግንኙነት ነው። ለረጅም ጊዜ አፍሪካ የጨለማ ኮንቲኔንት እንደዚህ የተባለ ስለሚነገር ያው ተስፋም እንዳለ ለማሳየት የተወሰነ የፐብሊክ ሪሌሽን ኤለመንት አለበት። ሆኖም ግን ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የሚፈጠሩ ሚሊዮነሮች ከሲሊካን ቫሊ ጋር ይወዳደራል፣ ቁጥሯቸው ማለት ነው ይወዳደራል እየተባለ ነው። በጣም ጥቂት ሰዎች በቁጥር ጥቂት ሰዎች እጅግ በጣም ሀብታም እየሆኑ ነው የሚል ሪፖርት ነበረ።
ሲሊካን ቫሊን ካየን እነኚህ በአይቲ ላይ የተሰማሩና አእምሯቸውን
ወጣት ኮሌጅ ተማሪዎች ጋራጅ ውስጥ ሆነው አፕሊኬሽን ይሰሩ ምን ይሉና ኦል ኦፍ ሰደን በቢሊየን ብር በምን ይሸጣሉ። በአንድ በአመት ውስጥ ቢሊየነር ይሆናሉ። ጥቂት ናቸው ግን።
እሺ።
እና ኢትዮጵያም እንደዛ አንድ አሁን አላስታውስም፣ ምናልባት አንቺ ወደ ሪሰርች አድርገሽው ለአድማጮች ልትነግሪ ትችያለሽ።
አዎ፣ ጋርዲየን ጽፎታል። ኢትዮጵያ በዓለም ላይ በአጭር ጊዜ ውስጥ ሚሊዮነሮችን ከሚያፈሩ አገሮች መካከልም ሳይሆን ብቸኛዋ አገር። ልክ ነው፣ እንደ ሲሊከን ቫሊ አርጎ ጽፎታል ጋርዲያን።
ምን ማለት ነው እንግዲህ ከ10-20 ሚሊዮን አሁን ወደ 7 ሚሊዮን ነበር መሰለኝ ህዝብ በሚራብበት አገር እንደዚህ በአጭር ጊዜ ሚሊዮነሮች እንዴት ተፈጠሩ የሚለው በጣም ከባድ ጥያቄ ነው የሚመስለኝ። በአንድ በኩል ይህ ገበያ ይሄ ኒዮሊበራሊዝም የሚባለው የገበያ ነጻ ገበያ ስርዓት መከተል አለ። በሌላ በኩል ደግሞ ኦቶሪቴሪያን አዝማሚያ ይታያል በአስተዳደር ላይ ማለት ነው፣ በተለያዩ አስተዳደር ስከኖች ላይ። ይሄ ቅድም ያልኩሽ መዶሻ የያዘ ችግር ሁሉ ምስማር ይመስለዋል። ለችግሮች ሁሉ አንድ መፍትሄ ነው ያለው፣ ከዚህ መፍትሄ ውጪ ሌላው ኋላ ቀርነት ነው፣ አጥፊ ነው የሚል አይነት ነገር ማለት ነው። እነዚህ ሁለቱ ሲቀላቀሉ ምንድን ነው የሚፈጥረው? አሁን ያልኩሽን አይነት የተዛባ የገቢና የሀብት ስርጭት ስርጭት። ለአሁኑ ኢትዮጵያ ውስጥ ያለው ችግር የገቢ ስርጭት ነው። ጥቂቶች እጅግ የተጋነነ ገቢ በማግኘት ነው። ወደ ሀብት አልተቀየረም። ከጥቂት ጊዜ በኋላ መቀየሩ አይቀርም እና ያ የሚፈጠረው በመሰረቱ እነዚህ ሁለቱን ያልኩሽን ሁኔታዎች በአንድ በኩል የኒዮሊበራሊዝም ፖሊሲ፣ በሌላ በኩል ደግሞ የኦቶሪታሪያን ቴንደንሲ የሚያቀላቅል የአስተዳደር ስርዓት ሲኖር ይህ አይነት ሁኔታ ይፈጠራል።
ሌሎች ጥያቄዎች መጥተውልናል። ያው እርስዎ ቀደም ብለው መልሰውታል። ለምሳሌ አሁን ደግሞ የመጣው ኢንዱስትሪያል ፓርክ እየተባለ በየክፍለ ሀገሩ ሰፋፊ መሬት በባለ ሀብቶች እየታጠረ እንደሚቀመጥ፣ እንዲሁ ሳተናው አሊ ቀደም ብዬም አንድ ጥያቄያቸውን አንስቻለሁ። በሌላ ጥያቄያቸው ደግሞ ለምሳሌ ሼህ አላሙዲ የአገሩ በጣም ከበርቴ 80 ሚሊዮን ዶላር ማሽነሪ አስገብቶ ውጤት አላመጣም በማለት አጥረው እንዳስቀመጡ።
ልክ ነው። ስፔኩሌሽን ቅድም ያልነው እኮ ነው። አብዛኛው በግብርና ዘርፍ ያለው ኢንቨስትመንት የተባለው ስፔኩሌሽን ነው እንጂ ኢንቨስትመንት አይደለም። ጊዜን ነው የሚጠባበቁት። አሁን ያለ ሲያድግ መሬት ውድ ይሆናል፣ መሬት አይን ይሆናል፣ ያኔ እንከብራለን በሚል ነው። ስፔኩሌሽን ነው። ኢንዱስትሪያል ፓርኩ ላይ የተመሰረተ አንድ በጣም አስፈላጊ የሚመስለኝ ነጥብ አለ።
እሺ።
የአካባቢውን ህዝብ መሬት እዛ ኢንዱስትሪያል ፓርክ የተሰራበት ቦታ ላይ ያሉ ገበሬዎች በአብዛኛው እንዳየሁትን ከሆነ የግብርና መሬቶች ላይ ነው የተወሰደው። እነዛ ገበሬዎች የት ገቡ? ምን አገኙ? ተስፋቸውስ ምን ነበር? አሁንስ ምን እያገኙ ነው? ለልጆቻቸው ምን አይነት ሁኔታ ላይ ነው ያሉት? በደንብ መጠናት መታወቅ አለበት። ተስማምተዋል ወይ? የኢንዱስትሪያል ካምፕ እዛ ሲሰራ እናንተ መሬታችሁ ሲወሰድ ይሄን ታገኛላችሁ፣ ስለዚህ ኢንዱስትሪያል ፓርክ ልናመጣ ነው እዚህ ሲባል አዎ አምጡልን ብለው ነው የመጣ ወይ? እዚህ ጋ ቅድም እንዳልኩሽ ባለመዶሻን ሁሉ ችግር ምስማር ነው እንዳልኩሽ። በቃ ይሄ የሚመስለው እዚህ ጋ ኢንዱስትሪያል ፓርክ ብናመጣ የሀገሪቱን የኢኮኖሚ ችግር እንፈታለን እና ሄደን እናምጣ እንስራ፣ እዛ ለገበሬዎቹ የ10 ዓመት ካሳ እንስ ተብሎ ነው የተወሰነው ወይስ እነሱ ተሳትፈውበታል? መሰረታዊ ጥያቄ ነው። ለምን መሰለኝ የመብት ጉዳይ ብቻም አይደለም። እዛ አካባቢ ያሉ ገበሬዎች ወይም ነዋሪዎች እዚህ ኢንቨስትመንት ላይ እዚህ ስራ ላይ ካልተሳተፉ፣ ገና ከጅምሩ ካልተሳተፉ እና ባይ ከሌላቸው በተገኘው አጋጣሚ ሁሉ ያ ፓርክ ወይም ያ ኢንዱስትሪ እንዲነሳላቸውና እንዲወድቅ ነው የሚመኙት። ምኞትም ቢሆን በተግባርም ሌላ ነገር ማድረግ ባይችሉ እንጂ እንዲያድግ አይፈልጉ። ምክንያቱም ከነሱ ፍላጎት ተጻራሪ ነው። ኢንዱስትሪውም ዘላቂ እንዲሆን ከተፈለገ፣ ኢንዱስትሪውም ውጤታማ እንዲሆን ከተፈለገ የአካባቢው ሕዝብ የሚፈልገው እነሱ በሚፈልጉት እና እነሱ በሚፈልጉት ሲባል አንድ ገበሬ ተነስቶ መሬቱ አስፈላጊ ስለሆነ 100 ቢሊየን ካልሰጣችሁኝ አልነሳም ካለ ለሱ 100 ቢሊየን መሰጠት አለበት ማለት አይደለም። በቀበሌ ነው ያሉት፣ በተለያዩ በማህበራዊ እርከን ተደራጅተው ነው ያሉት። በዛ እርከን በዲሞክራሲ በተሳትፎ ይወስኑ። አዎ እዚህ ጋር ኢንዱስትሪ ፓርክ ያስፈልገናል፣ ነገር ግን የዚህን ያህል ክፈሉን፣ ይህን ጥቅም እናገኝ ብለው መስማማት መቻል አለባቸው። ካልተስማሙ ህጋዊ መሰረትም አላቸው። ለኢንዱስትሪውም ዘላቂነት ጥሩ አይደለም። አንድ ምሳሌ ልስጥሽ። እዚህ ደቡብ አፍሪካ አካባቢ ባጠናሁት አንድ ቀን የሚሰራበት አሰራር አለ። በአፓርታይድ ጊዜ ብዙ ነጮች የጥቁሮችን መሬት ወስደው ስለነበረ እና መሬት የግል ንብረት ስለነበረ መንግስት ብድግ ብሎ የግል ንብረትን መውሰድ አይችልም፣ ካሳ መክፈል አለበት። ነገር ግን መሬት አልባ የሆኑ ጥቁሮች እጅግ በጣም ብዙ ስለነበሩ ነጮቹንም ያለ ካሳ ሳይወስድ እንደገና ጥቁሮቹን መሬት እንዲያገኙ በሚል ለነጮቹ ካሳ ከፍለው ለጥቁሮቹ መሬት መስጠት ይጀምራሉ። ሲጀምሩ ግን ምንድን ነው የተከሰተው? እነዚህ መሬቶች በእውነት ቴክኖሎጂ የሚታረሱ እርሻዎች ናቸው። ባለሙያ የሚፈልጉ ከዓለም አቀፍ የገበያ ስርዓት ጋር ቁርኝት ያላቸው ናቸው እና በአንዴ ወስደው ከዚህ በፊት እንደዚህ አይነት እርሻዎችን አስተዳድረው በማያውቁ እና እሱ በማያውቁ ድሀ የነበሩ ጥቁሮች ሲሰጡ ይከስራሉ። እርሻዎችን በአግባቡ ማስተዳደር እና ማስኬድ አልተቻለም። ሶ ምንድን ነው ያደርጉት? አንድ ኢትዮጵያ ኢንቨስተር የሚባሉት አይነት ወይም ስለ ግብርና እርሻውን የማስተዳደር ክህሎቱ ያላቸውን አመጡና ቢያንስ ለተወሰነ ጊዜ እናንተ የዚህን ያህል ሼር ይኖራቸዋል ከእርሻው፣ ገበሬው ደግሞ መሬቱ የነሱ ስለሆነ ከእርሻው ምርት የዚህን ያህል ሼር ይኖራቸዋል ብሎ አንድ ላይ እንዲሰሩ ነው ያደረጓቸው እና ውጤታማም እየሆነ ነው። በኢትዮጵያ ምን ሊያደርጉ ይችላሉ? በቀላሉ አንድ ኢንቨስተር መጥቶ እዚህ ጋር እንደዚህ አይነት ነገር ሰራለሁ፣ እዚህ ጋር እንደዚህ አይነት ነገር ሰራለሁ ሲል መጀመሪያ ከገበሬው ጋር ተነጋገር እና ወይም ደግሞ አስተዳደር ስርዓቱ አመቻችተው አብሮ እንዲሰሩ ገበሬውም እኩል ተጠቃሚ እንዲሆን ሼር እንዲኖረው ማድረግ ይቻላል እና የዚህ አይነት ማለት አሰራሮች አሉ፣ ብዙ አይነት አሰራሮች አሉ። የግድ ገበሬውን አፈናቅለው ሌላውን አምጥቶ ማስቀመጥ አይደለም።
ዶክተር መኮንን ይቅርታ፣ ሰዓቱ ስለሚገፋኝ ነው። በጣም ነው የማመሰግነው፣ ምክንያቱም መፍትሄ እየሰጡኝ ነው። አሁን በአንድ የመጨረሻ ጥያቄ ወደ አጠቃላይ መፍትሄ እንድንሄድ እፈልጋለሁ። አቶ አቤል ኃይለ ሥላሴ ነኝ ያሉ ይሄ የመፈናቀሉ ወይንም የገበሬው ልጆች መሬት የማጣት የመሬት ጥበቱ ያስከተለውን ችግር ጠቅሰው ጠይቀዋል። ገበሬ ከሆኑ አካባቢዎች ለምሳሌ ከጎጃም፣ ከጎንደር፣ ከወሎ፣ ከኦሮሚያም ቢሆን ከየአካባቢው በመሬት ጥበት የተነሳ ሰዎች የሚፈናቀሉ ወደ ከተማ የሚጎርፉ ስራ አጥ ነው የሚንከራተቱ አሉ። በየአካባቢው አንዱ ከባድ ብለው የሚጠቅሱት ይሄንን ነው። ለስራ አጥነት ወደ ከተማ ለመሰደድና ለመንከራተት የሚዳርገው የመሬት ጥበትና ፍትሃዊ ያልሆነ የመሬት አከፋፈል እንደሆነ ነው የሚገልጹት። ከዚህ ጋር አያይዘው ቀደም ብለው እንደገለጹልኝ ለምሳሌ እንደ ሲሊከን ቫሊ ወጣቶች ከመቅጽበት የሚከብሩ እንዳሉ ጠቅሰውልኛል። ይሄ ለወደፊት ለሀገሪቱ ሰላም፣ ጸጥታ፣ ለህዝብ በሰላም አብሮ መኖር ጠንቅ አይኖረውም ወይ? ስጋት አይኖርም ወይ? በሀብት ልዩነት በተለይም ደግሞ በተወሰነ ሁኔታ የዘርና የመደብ ገጽታ ያለው የሀብት ልዩነት በሚከሰትበት ጊዜ ለሀገሪቱ ሰላምና ጸጥታ አያሰጋም ወይ? አሁን በአስቸኳይ ጊዜ አዋጅ ስር ነው የምትተዳደረው። እንደዚህ ሊቀጥል ይችላል ወይ? ይሄንን እንደ ማጠቃለያ ይስጡኝ። የአቶ አቤል ኃይለሥላሴን ጥያቄ ያክለው።
መሰረታዊ ጥያቄ ነው። የኢትዮጵያ የመሬት ችግር የአንድ አስተዳደር ወይም የአንድ ጊዜ ችግር አይመስለኝም። በጣም መሰረታዊ የሆነ እንደ ህብረተሰብ ውይይት እና ጠለቅ ያለ ማሰብን መመራመርን የሚጠይቅ ጥያቄ ነው። እንደው የአስተዳደር ስርዓቱ 100% እንኳን ቢሆን ባለው የህዝብ ብዛት ባለው የመሬትበት እና ያለንበት የአመራረት ደረጃ በራሱ እጅግ በጣም ትልቅ ችግር ነው። የፈለገ ያህል መንግስት ራሱ ቢኖር በቀላሉ የሚፈታው አይደለም። ማንኛውም አይነት ስርዓት የሚፈታተን ነው። ምን መፍትሄ ሊሆን ይችላል? አንድ መፍትሄ ያለ አይመስለኝም። መነሻው የተለያዩ ሀሳቦችን የተለያዩ አመለካከቶችን ወስደው በሀገር ያሉት ኮሚኒቲ መሪዎች ምሁሯንም ተመካክረውበት ተወያይተውበት መፍትሄ ማፈላለግ የሚያስፈልግ ይመስለኛል። መሬት የመንግስት ስለሆነ ወደ ግል ቢዞር ችግር ይፈታል የሚለው ጥሩ አካሄድ አይደለም። አሁን መሬት የግል ሆኖ ቢሆን ኖሮ አሁንም ያለውን ያህል ትንሽም ቢሆን ገደብ ባይኖር ኖሮ እና መሬት እንደፈለገ የሚሸጥ የሚለወጥ ሆኖ ቢሆን ኖሮ እስካሁንም ከዚህ የባሰ አደጋ ተከስቶ ነበር። መሬት የግል ቢሆን ችግር ይፈታል የሚለው ቀላል የሚመስል ነው፣ ግን መፍትሄ አይደለም። አሁን ያለው ስቴትስ ኢመርጀንሲና ለወጣ ወጣቶች ወደፊት ኢንዱስትሪ ፖሊሲ ማበረታታት የመሳሰሉትን የሚረዳውና በተወሰነ ሲምፓቴቲካሊ ማየውም ለምንድን ነው የተወሰነ የህብረተሰብ ክፍል ግብርና ይሄ ከእጅ ወደ አፍ ከሆነ ግብርና ላይ ካልተላቀቀ ተላቂ አይደለም። አሁን ያለው ሁኔታ ቅድም አንደኛው ጥያቄ አንስቶታል። አያቴም ያርሰውን መሬት አባቴና ወንድሞቹ ያችኑ ተከፋፍለው እኛም ያችኑ ነው የቀረን ተከፋፍለን በኋላ ላይ የምንቆምበት መሬት ራሱ ሊጠፋ ይችላል፣ እንኳን ያርሰን የምንተዳደርበት ማለት ነው። ስለዚህ የተወሰነ የህብረተሰብ ክፍል አሁን ካለው የግብርና አሰራር ስርዓት የሚላቀቅበት መንገድ መፈጠር አለበት። ስለዚህ የመሬት ፖሊሲ ከስነ ህዝብ ፖሊሲ ጋር አብሮ መታየት አለበት። ፍትሃዊ ሀብት ክፍፍልና የመሬት ጉዳይ ጋር ባሽው ታይም ቦምብ ነው የሚሉ በእንግሊዝኛ። በአንድ ሀገር ውስጥ ያለ የሀብት ስርጭት የዘር ገጽታ ካለው የተለያዩ ዘሮች ባሉበት፣ አሁን ደቡብ አፍሪካ የነጭና የጥቁር የዘር ገጽታ አለው። የሀብት ክፍፍል የነጭና የጥቁር ገጽታ ስላለው ነው አፓርታይድ ተብሎ በዓለም ደረጃ የተወገዘው። በሌሎች አፍሪካ ሀገሮች ደግሞ የዘር ልዩነት ባይኖርም የቋንቋና የባህልና የኤትኒሲቲ ልዩነት አለ። የሀብት ክፍፍል እነዚህን ልዩነቶች የሚተከል ከሆነ ወይም ደግሞ ሀብታም የሚባል መደብ የዘር ፊት ካለው የዘር ገጽታ ካለው በእንደዛ አይነት ህብረተሰብ ውስጥ ያለ ስርዓት ዘላቂ አይሆንም። መሰረቱ ነው የሚንደው ጥሩ አይደለም። እና አሁን በአሁኑ ደረጃ ኢትዮጵያ ውስጥ የዛን ያህል የሀብት ልዩነት ያለ አይመስለኝም። የገቢ ልዩነት ግን አለ፣ እየተፈጠረ ነው። ሰፊ የሆነ ዝብድ የሆነ የገቢ ልዩነት እየተፈጠረ ነው። የሀብት ልዩነት ግን እስካሁን ያለ አይመስለኝም። ምክንያቱም በደርግ ጊዜ የነበሩ ፖሊሲዎች ቤስት ከሚባሉት እንደ ስካንዲኔቪያን ባሉት ደሃም ቢሆን ሁሉም ተመጣጣኝ እንደ ሆኖ ነው ያስቀምጠው። እና የገቢ ልዩነት ነው እስከ ቅርብ ጊዜ የተፈጠረው። ይሄ የገቢ ልዩነት ወደ ሀብት ከተቀየረና ማንኛውም አይነት ሶሻል ክሊቬጅ ዘር ይሁን የጾታም ራሱ ቢሆን ካለው ጥሩ አይደለም። ወንዶች ብቻ ሀብታም የሚሆኑበት ወይም ሴቶች ብቻ ሀብታም የሚሆኑበት ህብረተሰብ ውስጥ ማንም መኖር አይፈልግም።
እዚህ ላይ እናጠቃልላለን። እርስዎ የማጠቃለያ አጠር ያለ ሀሳብ ይሰጡኛል ዶክተር መኮንን?
አዎ፣ እንግዲህ እንዳልኩሽ አንደኛው መሰረታዊ ችግር ሁሉ አንድ ነው መፍትሄውም አንድ ነው ብሎ ማሰብ ነው። መፍትሄውንም እኛ ብቻ ነው የምናውቀው ብሎ ማሰብ ነው። መፍትሄ ሊሆን የሚችለው ብዙ አብዛኛው ህዝብ በተለይ የችግሩ ተጠቂ የሆነ ሰው ሲሳተፍበት ነው፣ ድምጽ ሲሰጥበት ነው። ልማት ተብሎ የሚወሰደው መሬት ላይ ቀላል ማንንም የማይጎዳ ግን ሁሉንም የሚጠቅም ነገር ምንድን ነው? አንድ ገበሬን መሬት ከመውሰድ በፊት መጀመሪያ ገበሬንና የእሱን ጎረቤቶች፣ የቀበሌው አብሮ ነዋሪዎቹን ይሄ መሬት ለዚህ ኢንቨስትመንት ቢወሰድ ይጠቅማቸዋል ወይ ተብሎ ይጠየቁ። አዎ ይጠቅመናል ካሉ ምን ያህል ካሳ ይከፈላቸው ተብሎ ይጠየቁ። አንድ ገበሬ ተነስቶ መሬቱ አስፈላጊ ስለሆነ አይ ተጋነነ የሚጠይቅ ከሆነ አብረው የሚኖሩ ጎረቤቶቹ ናቸው ይሄ የተገባ አይደለም ይህን ያህል ቢከፈል በቂ ነው ውሰድ ብሎ ይስማማሉ። ኦልሬዲ የዲሞክራታዊ ገጽታ ያለው የአሰራር ስርዓት አለ በእያንዳንዱ ቀበሌ ውስጥ ያንን ይከተሉ እንጂ አዲስ አበባ ወይም የዞን ከተማ ላይ የሚቀምጥ ቢሮክራት ተነስቶ መሬቱን ምሳያ ይሄ ለልማት ያስፈልጋል ካሳውም ይሄ ይበቃል ስለዚህ ተነስና የሚብልበት ስርዓት መቆም አለበት። ሁለተኛው ከባለሙያዎች ጋር በተመለከተ ይህ መሬት የግል ቢሆን ችግር ይፈታል የሚለው ቀላል ነው፣ ግን ችግሩን ያባብሳል እንጂ አይፈታም። እና እዛ ላይ ደግሞ ማሰብ ያስፈልጋል። አንድ ምሳሌ ልከትልሽ እና ላጠቃል። አሁን መሬት መንግስት ነው መባሉ ጥቅሙ ምንድን ነው? አንዱ ጥቅም ብትይ እስካሁን በህገ ወጥ መንገድ የተሰጡ መሬቶች ካሉ መንግስት በዓለም አቀፍ ደረጃ መከሰስ ሳይኖርበት የሀገሪቱን ህገ መንግስት ማሻሻው ላይ መጣት ሳይኖርበት መልሶ መውሰድ ይችላል። የኢትዮጵያ ፓርላማ ተወያይቶ ማለት ነው። ምክንያቱም የመሬት የመንግስት ነው። የግል ሆኖ ቢሆን ኖሮ ግን በዓለም አቀፍ ደረጃም የተቀመጡ ህጎች አሉ። የግልን ንብረት ካሳ ሳይከፈል መውሰድ አይቻልም። መሬት የመንግስት መሆኑ በህግ የመንግስት መሆኑ ዛሬም ባይሆን ለነገ በጣም አስፈላጊ ዌፐን ነው። እስከ ዛሬ አላግባብ የተወሰዱ መሬቶችን የግል ካሳ መክፈል ሳያስፈልግ ወደ መንግስትና ወደ ዲሞክራሲያዊ የሆነ አሰራር መውሰድ ይቻላል።
ዶክተር መኮንን ፍሬው አያኖ በሃርቫርድ ዩኒቨርሲቲ የአፍሪካ ጥናት ክፍል ባልደረባ እንዲሁም የህግ መምህርና ህግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች ላይ በርካታ ጥናቶችን ያበረከቱ፣ ስለ ጊዜው እጅግ አድርጌ አመሰግናለሁ። የአድማጮቻችንን ጥያቄ ስለመለሱልን
እኔም አመሰግናለሁ።
ዝግጅታችን ይቀጥላል። ቀጣዩ ቅንብር የሙዚቃ ቃና ነው። ደሳሌ መኮንን አዘጋጅቶ እየተጠባበቀ ነው። መረከብ ትችላለህ ደሳሌ።
አመሰግናለሁ ሰለሞን፣ የአየር መስመሩን ስለለቀክልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። እለቱን በድጋሚ ለማስታወስ ለተቀዳሜ ሰኔ 10 2009 ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ አቆጣጠር ደግሞ ሰኔ 17 2017 ላይ እንገኛለን። እንደ አውሮፓውያን አቆጣጠር የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ቤት ክንውኖች መካከል ጥቂቶቹን ብንመለከት የዩናይትድ ስቴትስ ሪፐብሊካን ፓርቲ የመጀመሪያቸውን ኮንቬንሽን ያደረጉት በ1856 በፊላዶልፊያ ከተማ በዛሬዋ ቀን ነው። በ1938 ደግሞ ጃፓን በቻይና ላይ ጦርነት አወጀች። በዛሬቷ ቀን በ1962 ሰባተኛው የዓለም ዋንጫ በቺሊ ሳንቲያጎ ተካሄደ። ብራዚል ቼኮስሎቫኪያን 3-1 በሆነ ውጤት በማሸነፍ ዋንጫውን ወሰደች። በ1991 ደቡብ አፍሪካ የመጨረሻውን የዘረኝነት ሕጓን አስወገደች። በ2008 ደግሞ በካሊፎርኒያ ግዛት የተመሳሳይ ጾታ ጋብቻ ሕጋዊ ሆነ። እንግዲህ ከላይ የጠቀስኳቸው ሲሆኑ የዛሬቷ ቀን በታሪኩ አስመዝግባ ያሳለፈቻቸው አበይት ክንውኖች። በዛሬቷ ቀን ተወልደው ልደታቸውን ከሚያከብሩ ታዋቂ ሰዎች መካከል ታዋቂዋ የቴኒስ ተጫዋች ቬነስ ዊሊያምስ 37 ዓመቷ፣ እውቁ አሜሪካዊ ሙዚቀኛ ቤሪ ማኒሎ 74 ዓመቱ። ታዲያ የዛሬቷን ቀን ከነዚህ ታዋቂ ሰዎች ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቃና አድማጮች ካላችሁ መልካም ልደት እየተመኘው ከታዋቂው የቤሪ ማኒሎ ሙዚቃዎች መካከል ሳምዌር ዳውን ኢን ዘ ሮድ የተሰኘውን ዜማውን እጋብዛችኋለሁ።
We had the right love at the wrong time. Guess I always knew inside I wouldn't have you for a long time. Those dreams of yours are shining on distant shores, and if they're calling you away, I have no right to make stay. But somewhere down the road, our roads are gonna cross again. It doesn't really matter when, but somewhere down the road, I know that heart of yours will come to see.
Somewhere down the road. በዛሬቷ ቀን የተወለደበትን 74ኛ ዓመት የልደት ቀኑን የሚያከብሩን የታዋቂውን ድምፃዊ የቤሪ ማንሎን ዜማ ነበር ያደመጥነው። በኒውዮርክ ግዛት ብሮክሊን የተወለደው ቤሪ ማንሎ ከድምፃዊነት በተጨማሪ የዜማ ደራሲና ሙዚቃ አቀነባባሪ ነው። ቤሪ ከተጫወታቸው በርካታ ዜማዎቹ መካከል ማንዲ, Can't Smile Without You እና ኮፖ ካባና በአለም የሙዚቃ መድረክ ስሙ ገኖ እንዲወጣና እንዲታወቅ አድርገውታል። በተከታታይ ከላይ የተቀስኳቸውን 3 ዜማዎችን አሰማቸዋለሁ። ቀጥለን የምናደምጠው ዜማው ማንዲ የተሰኘው ነው።
Yeah.
ያደምጥነው ቤሪ ማኖሎን በዓለም እንዲታወቅ ካደረጉ ዜማዎች መካከል ማንዲ የተሰኘውን ዜማውን ነበር። ቤሪ ዜማውን ያወጣው ከዛሬ 43 ዓመት በፊት በ1974 ዓ.ም ሲሆን ዜማው እጅጉን ከመወደዱ የተነሳ በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ያዘለት። ለቤሪ ማኖሎ ሙዚቃው የአንደኝነትን ደረጃ ሲይዝለት ማንዲ የመጀመሪያ ዜማው መሆኑ ነው። ቀጥለን የምናደምጠው ተወዳጅ የቤሪ ዜማ ካንት ስማይል ዊዝአውት ዩ የተሰኘ ነው። አንቺ አጠገቤ ከሌለሽ መሳቅ፣ መጫወት፣ መስፈን አልችልም። ደስ ሲልሽ ደስታዬ ነው፣ ስትከፊም ይከፋኛል። አንቺ ከጎኔ ከሌለሽ ምንም ማድረግ አልችልም። Can't smile without you.
You know I can't.
Can't smile without you. የተሰኘውን የቤሪ ማኖሎን ዜማ ነበር ያደመጥነው። ቤሪ ዜማውን እንደ ኤሮፓያን አቆጣጠር በ1977 ቀረጸው እና በ1978 ኢቭን ናው በተሰኘው አምስተኛው አልበም ውስጥ አካቶ በገበያ ላይ ያዋለው። በአልበም ውስጥ የተካተቱት ካንት ስማይል ዊዝአውት ዩ የተሰኘውን ዜማውን ጨምሮ ሁሉም ዜማዎቹ ተወደዱለት። ቀጥለን የምናደምጠው ኮፖ ካባና የተሰኘው ሌላው ዜማው እዚሁ ኢቭን ናው በተሰኘው አምስተኛው አልበም ውስጥ የተካተተ ዜማው ነው።
Yeah.
His name was Rico. He wore a diamond. He was escorted to his chair. He saw Lola dancing there. And when she finished, he called her over. But Rico went a bit too far. Tony sailed across the bar. And then the punches flew. And chairs were smashed in two. There was blood and a single gunshot. But just who shot who?
ካባኔ ተኛውን የቤሪ ማርሎን ዜማ ነበር ያደምጥነው። ቤሪ ዛሬ የተወለደባት ቀናት 74 አመቱ። አርማጮች ያደምጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከማርኛው ክፍል እየተዘጋጀ የሚቀርበውን የለተ ቀዳሚን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለማርኛው ክፍል መልእክት ተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ ደግሞ የኢሜል አድራሻችን horn@voanews.com ወይንም kanades@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 USA ነው። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ቤሪ ማርኖ ዜማ ልመልሳችሁና ቀጥለን የምናደምጥለት Somewhere in the Night የተሰኘውን ሌላውን ተደናቂውን ዜማውን ይሆናል።
You found time enough to love, and I found love enough to hold you. So tonight I'll stir the fire you feel inside, until the flames of love enfold you. Laying beside you, lost in the feeling, so glad you opened my door. Come with me. Somewhere in the night we will know everything lovers can know. You're my song, music to magic to end. I'll play you. About the night, like it's a secret you've been keeping. Laying beside you, lost in the feeling, so glad you opened my door. You're my
Somewhere in the Night. Barry Manilow እስካሁን ድረስ 32 የሚሆኑ የስቱዲዮ አልበሞችን በገበያ ላይ ያለ ሲሆን ከ80 ሚሊዮን በላይ የአልበም ቅጂ በመሸጥ በአልበም ሽያጭ በላይነቱን ከያዘው ጥቂት ሙዚቀኞች መካከል አንዱ ነው። በሙዚቃ ስራውም የበርካታ ሽልማቶች አሸናፊ ሆኗል። ላለፉት 50 ዓመታት በሙዚቃ ስራ ላይ የቆየው የ74 ዓመቱ የእድሜ ባለጸጋ Barry Manilow አሁንም ከሙዚቃ ስራው አልተለየም። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ሲሆን Could It Be Magic በተሰኘው የበሪ ማንሎው ዜማ ሰናበታችኋለሁ። አብራችሁኝ ስለቆያችሁ እያመሰገንኩኝ በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
spirit move me. Every time I'm near you, whirling like a cyclone in my mind. Sweet Melissa, angel of my lifetime, answer to all answers I can find. Baby, I love you. Come into my arms. Let me know the wonder of all of you. Baby, I want you now. Now, and hold on fast. Could this be the magic at last?
Could it be magic? Come, come on.
አድማጮች አሁን የማጠቃለያ ዜናውን እናሰማለን። ባለፈው ረቡዕ ምዕራባዊ ለንደን ከአንድ ሰማይ ጠቀስ የመኖሪያ ህንጻ ላይ በተነሳ የቃጠሎ አደጋ ማለፋቸው ከአሁን ቀደም የተረጋገጠውን 30 ሰዎች ጨምሮ በአጠቃላይ 58 ሰዎች ሳይገደሉ እንዳልቀሩ የለንደን ፖሊስ አስታወቀ። ቃጠሎ በደረሰበት ምሽት ግሪንፊልድ ታወር በተባለው በዚያ የመኖሪያ አፓርትመንት ህንጻ ላይ ከነበሩ ሰዎች ተፈልገው ሊገኙ ያልቻሉትን ጨምሮ በእጅጉ አሳዛኝ ነው፣ ነገር ግን አሁን ያለ ምርጫ 58 ሰዎች ማለፋቸውን መቀበል ነው ሲሉ የከተማይቱ ፖሊስ አዛዥ ስቱዋርት ከንዲ ለጋዜጠኞች በሰጡት መግለጫ አመለከቱ። በሰሜናዊ አፍጋኒስታኗ የአባልክ ክፍለ ግዛት በዛሬው ዕለት የአገሪቱ ልዩ ጦር ሰራዊት አባል በሆነ ግለሰብ በተከፈተባቸው ተኩስ አንድ የአፍጋን ወታደር ሲገደል ሌሎች ሶስት የዩናይት ስቴትስ ወታደሮችና አንድ ሌላ የአፍጋን ወታደር መቁሰላቸውን ወታደራዊ ባለስልጣናት አስታወቁ። ወሲባዊ ጥቃት በማድረስ የተወነጀሉት ዝነኛው አሜሪካዊ የመድረክ ሰው ቢል ኮዝቢ ጉዳያቸውን ይሰማ የነበረው ከአካባቢው ሕዝብ የተውጣጣ ፍርድ ሰጪ አውጫጭኝ ከአንዳች የተስማማ የፍርድ ብያኔ ላይ ለመድረስ ባለመቻሉ ፍርዱ ያለመያዙ ተነገረ። የፔንሲልቬኒያዋ የኖሪስታውን ከተማ አውጫጭኝ ለ50 ሰዓታት ከዘለቁ የችሎት ውሎች በኋላም ኮዝቢ እንደ አውሮፓውያን ዘመን አቆጣጠር በ2004 ዓ.ም በመድኃኒት አደንዝዘው ወሲባዊ ጥቃት ፈጽሞብኛል ሲሉ አንዲት ሴት ባቀረቡባቸው ክስ እኩል ለእኩል መከፈሉ ነው የተገለጠው። የፍርድ ሂደቱን ለመያዝ ተከትሎም ከሳሽ ጠበቆች ኮዝቢ ሾ በመባል በስማቸው የሚታወቀውን ለዓመታት የተሰራጨ ቴሌቪዥን ፕሮግራም ኮከብ ተዋናይ ፈጥነው የዳግም ክስ ሂደታቸውን የሚያንቀሳቅሱ መሆናቸውን አመልክተዋል። በዛሬው ዕለት በደቡብ ምዕራብ ሶማሊያዋ የባልኮ ግዛት በሰሜናዊ በሶማሊያ ብሔራዊ ጦር ሰራዊት እና በጽንፈኛው አልሻባብ ሚሊሻዎች መካከል በተካሄደ ውጊያ 12 ሰዎች መገደላቸውን ባለስልጣናት አስታወቁ። አድማጮች የሰዓቱ የማጠቃለያ ወሬዎች እነኚሁ ነበሩ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን ብርሃን ኃይሉ መራች። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.